ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 12 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ነሐሴ 12 ቀን 259 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እንኳን ለውሄው አደረሳችሁ። በዛሬ ዝግጅታችን በቅድሚያ ሸምበቆ ቢረዝም ምሰሶ አይሆንም ወልትም ሲበዛ አገርን ያፈርሳል በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናቀርባለን። ከዚያም የተዳፈነ ሰዓት የጠፋ ይመስል በያፓ ላይ ዘመቻው ተጧጧፈሳ በሚል ርዕስ ከአመታት በፊት በፍኖተ ዴሞክራሲ ቀርቦ የነበረውን ረዘም ያለ ትንታኔ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ለማ መገርሳ ከስልጣን ተወግዶ በቀና ያደታ የተተካ መሆኑን የጠቅላይ ሚኒስትር ተብዬ ጽፈት ቤት በመግለጫ አሳውቋል። ታከለውማ የኃይል ማመንጫና የማዕድን ሚኒስትር ጌዲዮን ጢሞቴዎስ በጠቅላይ አቃቤ ሕግ ሆነው በመሾማቸውና እንዲሁም ለሌሎች በጠቅላላው 10 ሰዎች በአገዛዙ ሹመት ያገኙ መሆናቸው ተነግሯል። እርምጃው በዋናነት ለማ መገርሳን ከቦታው ለማንሳት ቢሆንም እግረ መንገዱን ሌሎችንም በመሾም ለውጥ የተደረገ ለማስመሰል ሙከራ ተደርጓል። የአዲስ አበባ አስተዳደር ምክር ቤት ተብዬው ዛሬ ባደረገው አስቸኳይ ስብሰባ አዳነች አበበን በታከለ ኡማ ምትክ የአዲስ አበባ ከተማ ምክትል ከንቲባ አድርጎ ሹሟል ተብሏል። ታከለ ኡማ በግለሰቡ እንዲተካ የተደረገው አዲስ አበባን ከእጅ ላለማውጣትና በሽመልሳፍ የተነገረውን የቡድኑን ዓላማ ተግባራዊ ለማድረግ በሽሙት አቅዶ በእጅ ጥምጠዛ መሆኑ ግልጽ ሲሆን የአዲስ አበባ ምክር ቤት አባላት ተብዬዎችም የተመረጡት በወያኔ ዘመን በተጨበረበረ ምርጫ መሆኑ መዘንጋት የለበትም። ሰኞ ነሐሴ 11 ቀን ማምሻውን የጠቅላይ አቃቤ ሕግ በሰጠው መግለጫ በእለቱ ዘረኛው የቄሮ አለቃ ጃዋር መሐመድ ፍርድ ቤት ቀርቦ ታመም ካለው የምስክር መስማቱን ሂደት ለማስተጓጎልና በግብረ አበሮቹ አማካይነት ሁከትና መጥ ለመቀስቀስ ነው ብሏል። መግለጫው ወንጀለኛው ባለው አሰራር መሰረት አስፈላጊው የጤና ክትትል እየተደረገለት መሆኑንና ጤናማ እንደሆነ ገልጾ ግብረ አበሮቹ በተለያየ መንገዶች ምስክሮችን በማስፈራራት የፍትህ ሂደቱን እንዲስተጓጎል ከፍተኛ ጥረት እያደረጉ መሆኑንና በተለያዩ ሰዎች ምስክሮች በቀዳሚ ምርመራ የሚሰሙበት ሂደት እንዲራዘምና እንዲሰናከል ለማድረግ ጥረቶች እያደረጉ መሆናቸውን ገልጿል። ይሁን እንጂ ለምስክሮቹ ተገቢ የሆነ የህግ ከለላና ጥበቃ እንደሚደረግላቸው አስታውቋል። ቀደም ብሎ ዳኛው ፈገግ ብሏልና ይቀየርልን የሚል ሰበብ በማምጣት የፍርድ ቤቱን ለማደናቀፍ ጥረት መደረጉን መግለጫው ገልጾ ማንም ይሁን ማን ከህግ በላይ ሊሆን እንደማይችል ይፋ አድርጓል። በተያያዘ ዜና በውጭ ሀገር የሚኖሩ የኦሮሞ ጠባብ ብሔርተኞችና ጽንፈኞች ከነሐሴ 12 ቀን ጀምሮ በተለያዩ የኦሮሞ አካባቢ የአመጽ እንቅስቃሴ እንዲጀመር ያስተላለፉት መልእክት በዛሬው ዕለት በሁሉም አካባቢዎች ሙሉ በሙሉ የከሸፈ መሆኑ ታውቋል። ሰኞ በሻሸመኔ አካባቢ አንዳንድ ሱቆችን ለመዝጋት ሲያስፈራሩ የነበሩ ጥቂት ግለሰቦች በቁጥጥር ከመደረጋቸው ውጪ በየትኛውም ቦታ ምንም አይነት የጸጥታ ችግር አለመታየቱ ተረጋግጧል። ማክሰኞ ነሐሴ 12 ቀንም በተለያዩ ከተሞች ሱቆችና ያገልግሎት ተቋሞች ክፍት ሆነው የቀጠሉ ሲሆን የትራንስፖርት አገልግሎትም ያልተቋረጠ መሆናቸውን ከተለያዩ ቦታዎች የደረሱ ዘገባዎች ገልጸዋል። በየቦታው ያመጽ ጥሪው መሰማቱ ቢታወቅም የጸጥታ ኃይሎች በብዛት በመኖራቸው ብዙም ያመጽ እንቅስቃሴ ያለመታየቱ ታውቋል። በኮሮና በሽተኞች ብዛት ኢትዮጵያ በሶስት ወራት ውስጥ ጎረቤቶቿን በልጣ መገኘቷ ታወቀ። የያገሮቹ የጤና ተቋማት በሚሰጡት መረጃዎች መሰረት በግንቦት 24 ቀን 2012 በኮሮና ቫይረስ የተያዙ ሰዎች አጠቃላይ ቁጥር በሱዳን 5026 በጅቡቲ 3569 በሶማሊያ 2023 በኬንያ 2021 በኢትዮጵያ 1257 በደቡብ ሱዳን 994 በኤርትራ 39 ነበር። በነሐሴ 11 2012 ደግሞ የው ቁጥር በኢትዮጵያ 31336 በኬንያ 30365 በሱዳን 12410 በጅቡቲ 5339 በሶማሊያ 3257 በደቡብ ሱዳን 2489 በኤርትራ 285 ሆኗል። በኮሮና ቫይረስ የተያዙ ሰዎችን አስመልክቶ በግንቦት ወር በነበረው መረጃ ኢትዮጵያ በአምስተኛነት ደረጃ ዝቅተኛ ቦታ ላይ የነበረችበት ሲሆን በነሐሴ ወር ሁሉንም ቀድማ በአንደኛ ቦታ ላይ ሆናለች። ይህ ቁጥር በመርመራ ብቻ ቫይረሱ የተገኘባቸውን የሚመለከት ሲሆን በመርመራ ሳይታወቅ በህብረተሰቡ የተሰራጨው የቫይረስ መጠን ደግሞ የባሰ ሊሆን እንደሚችል ይገመታል። በኢትዮጵያ ሰኞ ነሐሴ 11 ቀን በ24 ሰዓት በተደረጉ የላብራቶሪ ምርመራዎች 1460 ሰዎች በበሽታው መያዛቸው ሲገለጽ 16 ሰዎች ህይወታቸው ያለፈ መሆኑ ተነግሯል። በጠቅላላው የተያዙ ሰዎች ቁጥር 31336 ሲደርስ የሟቾች ቁጥር 544 ደርሷል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ዛማዶ ጀዲተታል አንካፋሪ የለገታል ያቺንዴ ስወቴወቴ በድንካልጋ ተገልጭ ድንጋጋሆ ለለኛሆ ላንዴሳሆ ተሰኛሆ ያሆ የግሪቷታለው ደማሪ ያሆ የግሪቷታለው ደማሪ ያሆ የግሪቷታለው ደማሪ ያሆ የግሪቷታለው ደማሪ ያሆ የዘናብ ሮሰ ተንመዘዘና ያሆ የዘናብ ሮሰ ተንመዘዘና ያሆ የ
ሸምበቆ ቢረዝም ምሰሶ አይሆንም ባልተም ሲበዛ አገርን ያፈርሳል። ወጣመረደም ዘረኛው ኮሎኔል አምባገነን ነው እንደተባለው ነው። በሚኞትና ቢሆን ኖሮ የሚለው ነገሮች የሉም። ተጨባጭ ሁኔታን ማወቅ መጋፈጥ እንጂ መሸፋፈንና የሚኞት ፈረስን መጋለብ ፋይዳ የለውም። አገርን ያስቀማል። ከመጀመሪያው ጀምሮ የመጣብን ኮሎኔል እኩይና አገራጥፊ መሆኑን ስናጋልጥ ሆዳም ባንዳዎች ሲያወግዙን እንደነበር የሚረሳ አይደለም። ተላላ የሆኑም አዝነውብናል። ሐቁ አልጥም ሲላቸው ማለት ነው። በግርግር እናተርፋለን የስልጣን ፍርፋሪ እናገኛለን ብለው ተደፍተው ጫማይ ሳሙና መሪያችንን ሙሲያችንን አገኘን ያሉ መሸጦች ብዙም ጊዜ ሳይልፍ በስልጣን ማማ ያለው ቦታ ብዙዎችን የማያስተናግድ መሆኑን መረዳት ተገደው ግማሾቹ ሲፈረጥጡ ቀሪዎቹ ካፈርቁ አይመለሰኝ ብለው ከማጡ ገብተው እየጨቀዩና እየተፈራገጡ ናቸው። የስልጣኑ የዛሬ መሸጦ ምሁሮች የትላንትም ቆላና ደጋ ራጋጮች የነበሩ ናቸው። ኮሎኔል እኩይ ለሀገራችን ኢትዮጵያ ጠር ነው። አምባገነን መሆን ይፈልጋልና ደርግ ለወዳጁ እሳት ይዟል በጁ ከሚለው ይብሳል። ቀስ በቀስ ሁሉንም ይመነጥራል። ብቸኛ ስልጣንን በጁ ለማስገባትም ይጥራል። ታከለ ሽመልስ ወዘተና ገንቦቴዎችም ቀንጠባቂ ናቸው። ያንጃው መሪ ነኝ ባይሽማግሌ በጊዜ ወደ መጣበት ላጥ ብሏል። በቀጣይነት የምንሰማቸው ክስተቶች ኮሎኔል እኩይ የሚያካሂዳቸው ምንጠራዎችና አገዛዙ የሚፈጽማቸው ፍጅቶች ናቸው። ለህዝብም ደይን መስሎ እንዳለው ሁሉ ለራሱ ለእኩዩ ኮሎኔል ጨለማ ነው። ከደይኑ ሊወጣና ትንግርት ያለውን እውን ሊያደርግ ሲንደፋደፍ ገና ብዙ ህይወት የሚያጠፋ ለመሆኑ ምንም ጥርጥር የለውም። በለስ የቀናቸው መስሏቸው የተወገረገሩ ዘረኞችና ባንዳዎች ሁሉም መጨረሻቸው የሚያምር አይሆንም። በባዕድ ሸምበቆ ተደግፎ ያለው አረግሬሳ ኮሎኔል ወደ ውድቀቱ እንጂ ወደ ድል እያመራ አይደለም። ጥራዝ ነጠቅ መሆኑ እንዳለ ሆኖ ኮሎኔል እኩይ አምባገነን ወይም ፈላጅ ቆራጭ ንጉሥ ሊሆን ፈላጊ ነውና ፍላጎቱ ከመነሻው ጸረ ህዝብ ነው። ሸምበቆ ሆኖ ምሰሶ ሊሆን መከጀሉ አዙሮ የሚጥለው ይሆናል። ለልጇ መልካም የማትመኝ እናት የለችምና የትነግሳልህን ጫጫታ በጎን ቢያልፈው በተሻለ ነበር። የሚያሳዝነው ግን የብልጽግና ወንጌል አማኙ ኮሎኔል አምኖታል ይህን ትንቢት ተብዬ ጉዳይ። ባጭሩ ሊነግስ የደረሰ መስሎታል። ሳሩን አየህና ገደሉን ሳታይ አይነት በሬ ክስተት። የሚታዘንለት ግን አይደለም። በርከት ያለ ነፍስ በቀጥታም በጃዙርም አጥፍቷል። ወንጀለኞችና ፍጅት ፈጻሚዎች ደግሞ ለፍርድ ይፈለጋሉ እንጂ ለሹመትና ስልጣን መቼም አይታጩም። የኢትዮጵያ የነገ ዕጣ ብሩህ እንዳይሆን እንቅፋት ሆነው የታዩት አምባገነኖች ናቸው። ኮሎኔል እኩይ አንዱ ነው። የሽግግር ሂደት ሲቻል እንቅፋት የሆነው ፍጹም ስልጣንን ፈላጊ ስለሆነና እጅግ የከፋው ደግሞ ጸረ አማራ ጸረ ኢትዮጵያ ዘረኛ መሆኑ ነው። የሽግግርን ሂደት አገር ወዳዶች ነን ባዮች ይቀሟል ብለው አሜሪካኖቹ ስላስወቁት ብቻ ሳይሆን ዴሞክራሲያዊ ሂደት ስልጣን ሊያሳጣኝ ይችላል ብሎም ስለፈራ ነው። ባይፈራ ህዝብ ይወደኛል ባይ ነበርና ሂደቱን በመከራው ነበር። ፍጹም ስልጣን ፈላጊ በመሆኑ የህዝብን ፍላጎት ረግጦ የራሱን አምባገነንነት ሊያሰፍን ወስኖ እነሆ አገርን ህዝብን እያጠፋ አለ። የሚሆንለት አለመሆኑን ለመረዳት ደግሞ ከሁኔታው ስካር ገና አልተላቀቀም፣ የስልጣን አምቡላ ጊዜ ይወስዳል እንዲሉ ነው። ሽልማት ሰጥተውት የለም? አዋቂ ነህ ብለው ዶሮን በመጫኛ አድርገውት የለ? ህዝብን አወናበድኩ ብሎም አምኖ የለ? አውደልዳዎች ተክለ ሰውነት ሊያዳብሩለት ጫማ ይስሙ ውዳሴ ያሰሙ የለ? የኩይ ኮሎኔል ቻጥር ባይኖር ኖሮ የሽግግር ሂደት እውን በሆነና ዘረኞቹም ቄሮቹም በተወገዱ ነበር። ግን ባይሆን ኖሮ ፖለቲካን ለኮሎኔሉ ተተንለታል። ያለውን ሀቅ ተቀብሎና አይቶ መጋፈጡን የምንመርጥ ስለሆነን በተስፋ ኖረን በምኞት መሞት አንሻም ነውናም ነው። በር ላይ ያለውን ሰይጣን ግባ በለው ባይነን መንገዱም የብቻ ነው። ለህዝብ ጠላት መጎንበስ ጠዋት ማታ ምለላ አቤቱታ ለቅሶና አልፎም ጸሎት ብዙ አይፈይድም። የራስን ግዴታ ወደ ሰማይ ለግቶ አልሆን ሲል ሰማይ አለ በተባለው ላይ ማላከክ ብልጠት ሳይሆን አርቲ ቡርቲ ነው። ሀገራችንን ከጥፋት ማዳን የተሰጠን ግዴታ ነውና ለመጪው ትውልድ ሆነ ወደ ሰማይ ልንለጋውም የማንችለው ሀኬት ነው። ለነገሩ ጸለይ የተባሉት የሃይማኖት መሪዎች ራሳቸው የአገርና የህዝብ ችግር ሆነው አሳፍረውናል። ትውልድ ውሃ ወቃጭ መሆንን የመረጠበት ሁኔታ ሰንጎ እንዳያዘንም መካድ አንችልም። ሞት ወቃሾችና ቀጥረኞች ፈልተዋል። ዛሬም ለወያኔ ያደሩት ዘረኞቹ ብቻ አይደሉም። ለአማራው ህዝብ ቆመናል ያሉት ትጥቃቸውን ከመቀሌ ያገኙ ናቸው። አገር ወዳዶች ላይ የሰይጣን ዘመቻቸው ጦፏል። መጻሕፍትን ይከትባሉ፣ የሐሰት ታሪክን እያጠነጠኑ ሁሉም ያው ቢከፍቱት ተልባ ነው። የባል የሚስት የግል ቀረርቶ የካዲው ሽልሽል ታሪክ የነበር ንባይ ያልነበሩ ኢምንቶች ዝተት ኮሎኔል እኩይ ያማረበት ይመስል ቧልቱን ተያይዞታል። ያባይ ግድብ በዝናብ የሚሞላው እጅጅ ብሎናል። ህዝብ አለቀ ሲባል ዛፍና በባ ተከላው ቤት እድሳቱ መናፈሻ ግንባታው ፈገግ የሚያስደርገን አልሆነም። ኮሎኔል እኩይ ወደደም ጠላም ከውካዋና ጥላቢስ ሆኖ መታየቱ አልቀረም። ነገር ዓለሙ ከሽፎበታል። ብልግናን ብልጽግና ሊሉ የቃጡትም አልሆነላቸውም። ባለፉት ሁለት ዓመታት ኮሎኔል እኩይና አገዛዙ ምን ሰሩ? ምን ፋይዳ አከናወኑ? አንድም በጎ ሥራ አልሰሩም። አገርን ከድጡ ወደ ማጡ ከተቱ። ዘረኝነትን አስፍነው የሕዝብ ሕይወት አመሳቅለው ታሪክ የማይረሳው ፍጅት አመጡ። አረዱ፣ ሰቀሉ፣ ንብረት አወደሙ፣ ሕዝብን በገፍ አስለቀሱ፣ አጋዙ፣ አሰሩ። መከራችን እጥፍ እጅ ጨመረ እንጂ አልቀነሰም። የተለመደውን ኢኮኖሚው አደገ ውሸት ጌቶቹ ፈረንጆች ቢጠርቁለትም ድህነት መረን መልቀቁን ገፈት ቀማሹ ሕዝብ ያውቀዋል። ጠባቦችን ሸልሟል፣ በሙስና ይከብሩ ዘንድም ፈቅዷል። ከወያኔ የተለየ ምንም የሠራው የለም። የራሱን ተለጣፊዎች ነው ያሰማራው፣ ሕዝብን የሚግጡ ጅቦች። የሃይማኖት ተቋማትና ሌሎችንም የሕዝብ ማኅበራት በቁጥጥሩ እንዳስገባ ነው። ፍትሕ እንኳን በኢትዮጵያ በጎረቤት አገሮችም የለች። ነጻ ኦሮሚያን የመመስረት አሊያም ኢትዮጵያን እንደ ወያኔ መግዛት የመበዝበዙ እቅድ በስራ ሊውል እየዳከረም ነው። ስንቱን ንጹሕ አማራና ሌላም ሕዝብ ፈጅቶ ያዞምባውን ለሊባኖስ ሕዝብ ይረጫል። ሐቁ ይህ ሆኖ ሳለ ኮሎኔል እኩይ ነጻ ያወጣናል ብለው ባጉል ተስፋ የሚራወጡት ሊወገዙ የሚገባቸው ናቸው። አሳምነንም አደናግረንም ገዛ ናቸው ቢሉ ዘረኞቹ አይፈረድባቸውም። ረሃብ ለነጨው ሕዝብ፣ ህልውና ለተነፈገ ሕዝብ፣ ለፍጅት የተዳረገን ሕዝብ አበባ ተከልንልህ ብለው ሊያጃጅሉ ሲሞክሩ የሚሞኝላቸው ደግሞ ራሱን በራሱ የጎዳነውና ብዙም የሚታዘንለት ባይሆን አያስገርምም። የዘረኞቹ ቧልት ሰለባ መሆን ያብቃ። አገር አድን ትግላችን ተጠናክሮ ይቀጥል። ዘረኝነት ይውደም። የእኩዩ ኮሎኔል አገዛዝ ይደምሰስ። የተዳፈነ ሰዓት የጠፋ ይመስል በኢሃፓ ላይ ዘመቻው ተጧጧፈሳ። ኢሃፓ ጠፍቷል፣ ተኗል፣ ሞቷል በሚል ደርግና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትቀጥለውን በ1983 ዓ.ም እሳት ጠፋ ይበል በሚል ርዕስ ከትቦል ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲቁና ሆነ። ቅስና ዓለም በመንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሻገተ ወሬ የቀመለ ድፍና በሻ ቢቀላምት እንዲህ እንዲህ ይያለ ገዳሙን ትቶ ኮበለለ ይሃባ ቆቡን ጣለ ይሃባም ትግሉን ትቶ አልከሰመ ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከለተሞቱ ጸረወያኔ ትግሉን አላቆመ እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ሰደድ አሁንም በኢሃፓ ላይ ተነሳ ከቅርብ ጊዜ ወዲህ ደግሞ ጸረ ኢሃፓ ዘመቻው በየቦታው ተፋፍሟል ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉን አፍሳሪ ነው ወያኔ ከየህጋዊ ድርጅቶች ኢሃፓ ያላቸውን እየመነጠረ መቀጠሉ ደግሞ ምስጢር አይደለም አሁን ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው አሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ጋላ ሰደው ለሰዓቶች የሚያወሩት የወያኔ አዳላቂዎች በኢሃፓና በአማራሩ ላይ ሰፊ ሐሰትን እያሰራጩ ናቸው ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ጠቀሜታ አለው ነገረ ውሸት በዓለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ የነገረ ሐሰትን ውስብስብ ባህሪን የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይጠቀምባቸዋል በመሆኑም የጊዜ ገደብ አያውቅም በሬ ወልዶ ነበር በሬ የወለደ ነው በሬ ወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል ባሁኑም ጣቃውን ይቀዳል በወደፊቱም ላይ ይቀጥፋል ውሸት በሁለንተናው ጸረ ሐቅ ነው በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንቁር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር ያልናደው ንብረት ያልመዘበረው ወዳጅነት አይገኝም ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ሲያናቁር ቆይቷል ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጥ የሞቃት ራራቸውን በማተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል እዚህ ያጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገዝና ሲኮነን ኖሯል የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተነቀብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብድ ይጥራል ውሸታቸው ተነቅቶበታል በቃ ሲባሉ እንብኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራጆችን ዛሬ ይመለከቷል ገሞራው እንተናውን በመቀጠል የሚከተለውን አስፍሮ ነበር በየፖለቲካው መስክ የሚባረቅ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው ለስልጣን የሚቋምት ግለሰብ ወይም ቡድን ከእኔ በላይ ላሳር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጥር ነኝ እስከ ማለት ድረስ ያስቀባጥረዋል ከመሰሉ ፍጥሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከ መዘላበት ድረስ ያቃዣዋል ትውልዴም ባለሺ ጅማት ካላቸው ከነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከ ማለትም ድረስ ያስቀላምደዋል ለዚህ አይነት የባለ ውሸት አበጋዝ ብዙ ስመጥርና እውቅ አምባገነኖችን በናሙናነት ማቅረብ ይቻላል ትንሽ ዘርዘር አድርገን
በዘመናችን የሚከናወኑትን አይን አውጣ ውሸቶችን በንጠቃቀስ ከፖለቲካ ጋር የቅርብ ዝምድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ጉጥርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ከጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳን መሞት ቀርቶ ያልቆሰለበት መሆኑን አለመግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ስታሊን ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። 10 ተዋጊዎችን ምርኮ አስገብቶ እንደሆነ 10ን በ10 ያባዛና 100 ተዋጊዎች ማርክ ያለው ሲቪ ፋሽጋል። የትልቅ ከተማ ጎረቤት የሆነች የገጠር መንደር ያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርግ ያለው ሲል ጣቃውን ይቀዳል። ከዋሹ አይቀር እንዲህ ቅልጥልጥ ብለው እንጂ በተራ ጆሮዎች በኩል አሟልጮ ለመግባት እንዲያስችል። የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባ እየደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባነን ብለው እየለፈፉ ትላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትን ዛሬም አይናቸውን በጨዋጥበው ሲዘምቱበት ማየታችን በኢሕአፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻ አጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገድ ያለባቸው ናቸው። ያባ የኤርትራን መገንጠል ወይም ነፃ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደግሞ የገለጸ ሲሆን በመሰረቱ የዚህን ትክክልነት ኢሳያስ አፈወርቂ ሳይቀር አረጋግጦታል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ስለ የሞላው ቋንጣ ሆኖ አሁንም ሊለፍፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ የሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢሕአፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ ስልሳዎቹ ላይ ላደረሰው ግድያ ኢሕአፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሕአፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። በአቶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም፣ አወገዘ አጋለጠ እንጂ። በከተማ በገጠር ደሙን ላገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ኢሕአፓ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት የሆነው። ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ? ኃይሉ ገብረ ዮሐንስ ገሞራው። እሳት ቢዳፈን የጠፋ ይመስላል የተባለውን የዘነጉ ኢሕአፓ ጠፋ ተነነ ሲሉ ዓመታት አልፈዋል። ይህ ምኞት ቅዠታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ኢሕአፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ እርምጃና ቀይ ሽብርን ያስታውሷል። የህዝብ ጠላትና ፋሽስታዊ ደርጎች ነጋ ጠባ ኢሕአፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሐ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ እያሉ ቢጮሁም ኢሕአፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማስፈን የሚቻል አይደለም። ተሳደስታ ቀደም አለቆቹ መንግስቱና ፍቅረስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጥፈቶችን ህይወት ሰጥቶ ሲያቀርብ ያጋልጥ የሚገባው ሐቅ ግን ዘነጋውት አይነት ብሎ ማለፉን የመረጠ ይመስላል። ሙሉቱች ይዘውን ይጠብቀና ወደ ቁም ነገራችን እንመለስ። ውሸት ለምን ውሸት እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። ይህ ስሪታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሪያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረብ ወሳኝ እንደሚሆን ተረጋግጧል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጣረነቱ ብቻ በጉልህ ሊታይና በስርዓት ሊገለጥ አለመቻሉንና ቢሞከርም እንኳን አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድናት? የሚጠቀሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በበላባይነት ስሜት የሚሻፈፉ ወራዳዎች የሚጠቀሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ሰፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ስለግል እኔነት ብቻ ከመያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። በመሆኑም ፍቅረ ርዕስ ጎልቶ የሚታይባቸው የባሰ እበላባይ ሰዎች ኢሞራላዊ ህሊና ነጠብራቅ ነው። ከእንዲህ አይነት ሰዎች የሚመረት ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በእርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጠላት መሆኑም ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የእንጭጭ ህሊናዎች አልጋነት ይመቸዋል። በተለይም በጥራዝ ነጠቅነት የሚማጣደቅ የልሳን ሙር ነኝ ባይ ባጋጠመው ወቅት እንኳንኛ ውሸት አንዴ ተጣብቆ እስከ መጨረሻው አይለቀውም። የጊዮርጊስን መገበሪያ አይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው የጥቅሱ መጨረሻ። ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረ ኢሃፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሃፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክስረታቸው ምስክር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጸኑ የነበሩት ቀርቶ ተራማጅ ነን ብለው ሊመጻደቁ የጣሩትም ቁርጥ ቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ዋልነቃም ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማስታገሉ ያው ምስክር ነው ለክስረታቸው ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይተበቅም። ከነዚህ ቦከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬ መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሃፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈሽቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በኢሃፓ ላይ በየአቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው ይህ ድርጅት ቀጀታቸው መሆኑንና ያደናቀፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔም ሊፈጠር የቻለውና ይህንንም በአዳን ደጋፊ ሆነው የተገኙትም አለመግኛት አይደለም። ቀደም ደርግ ወያኔን አስታጥቆ ኢሃፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ተቀልሎም ሊከዳ በሚል ሶስት ጊዜ በሚስጥር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል፣ መረጃው በእጅ ነውና። የፋሽስቶችን ወንጀል በተናጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደረሱትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው የድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢሃፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳያንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ፣ በዚህ መሰረትም ሲአይኤ አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን፣ አሜሪካና ሻዕቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸውም የሚታወስ ነው። ኢሃፓ ኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልሰጥ ብሏልና ከሻቢያ ሸበጥ ወይም ጫማ ስር ወድቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጠላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ከኢሃፓ አንጻር የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት መስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ኢሃፓ ነው። ያውም ስንት ጥቃት ደርሶበት 44 ዓመት ትግል ቁጥር ድርደራ ሳይሆን የጽናት ምስክር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ኢሃፓ። ማንም ባዕድ ይህን ድርጅት አልመሰረተውም አላዘዘውም። ትናንትም ዛሬም ኢሃፓ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም። ባለመስጠቱን መከራን መቀበል ግድ ሆኖበታል። ኢሃፓ ቤተ እስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም። የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልጣረም። ድልድይ ለሱዳን ሲል አላፈረሰም። ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም። ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ኢሃፓ ከህዝብ ጠላቶች ጋር አላበረም፣ ስልጣን አልተካፈለም፣ ቃል ኪዳኑን አልካደም። ኢሃፓ እንዲያውም ከልክ ባለፈ ለቀቅተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ለዚያድ ባሬ ለጋዳፊና ለሻቢያ መቼም አልተጎነበሰም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን፣ ሻቢያም ሆነ ግብጽ፣ እንግሊዝም ሆነ ፈረንሳይ ትናንትም ዛሬም ኢትዮጵያን በሚጎዳ ደረጃ ተሰለፍልን ሲሉት መልሱ እምቢኝ እንጂ እሺ አገር ልሽጥ ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ፣ አጋለጠ እንጂ የደርግ ካድሬና ባለስልጣን አማካሪና ንግግር ጻፊ ወዘተ ሆኖ ራሱን አላዋረደም። ሽብር፣ በግድ መንደር ምስረታ፣ አሶሳ፣ በደኖ፣ አርባ ጉጉ፣ አሰቦት፣ ምስራቅ ወለጋ ጣና በለስ ጋምቤላ ኦጋዴን ወዘተ የመጀመሪያው ጫሂና ተቃዋሚ ኢሃፋ እንደነበር ታሪክ ይመሰክራል። ሄሎችስ የት ነበሩ? ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሊፈጸም መቻሉ የሚጠበቅ ነው። ያባ ስህተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም፣ ማንንም ይቅርታ አይጠይቅም። ከአረመኔው ደርግ አብረው የቆዩና ወደዱም ጠሉም የወንጀሉ ተባባሪ የነበሩ ወያኔ ለስልጣን ሲገባ የሚያጨበጭቡና አብረውት በበደሉ ፍርፋሪው የደረሳቸው ለመለስ የተገዱት ወይም ዋና ዋና ወያኔ የነበሩት ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ አመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ኢሃፓን ሊከሱ ሊወነጅሉ ቢነሱ ቢዋሹ ቢቀጥፉ ሐቅን ሊቀብሯት የሚችሉ አይደለም። ኢሃፓም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው ታሪክ የተረሳ መስሏቸው በኢሃፓ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለን የመቀበል ልምዱ የለንምና ሁሉም ኢሃፓ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት። ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል። ካልጠየቁ አያውቁ፣ ካላወቁ አይነቁ። እሳቱ ቢዳፈን የጠፋ መስሏቸው የራሳቸው ውሸት መልሶ አነቃቸው። በያፓ ላይ ጸያፉ ዘመቻ እስካሁን ጋብ አላለም፣ አልቆመም። የዚህ ዋናው ምንጭ ወያኔ ቢሆንም በህዝብ ማጥፋት ወንጀል የተጨማለቁትም ንስሐ በመግባት ፈንታ ቀደም ሊያጠፉት ሞክረው ያቃታቸውን እሳት አሁንም ሊዘምቱበትና ሊያጠፉት ተነስተዋል ማለት ይቻላል። አንደኛው ሬዲዮ ይዞ ነጋ ጠባ ድርጅቱን የሚዘልፈው አሰላሳል ለተማሪዎች የሚወዱትን የታሪክ አስተማሪ አስገደለ። ሌላው ያራጁ መላኩ ተፈራ ቀኝ እጅ የነበረ የጌታውን ደርግ ጋዜጣ አዘጋጅና የኢሰፓ ተጠሪ ሆኖ የሰራ ነው። ለሻቢያ ወያኔ ያደሩም ድረገጾች ባለቤቶችም አሉ። ነፍሰ ገዳዩ ፍስሐ ደስታም አሁን ብቅ እያለ ነው። የተቃዋሚ ድርጅት መሪ ነኝ የሚልም ቀይ ሽብርተኛ ኢሃፓን ያጠቃል። የደርጎች ብቅ ብቅ ማለት እየታየ ነው። የአረመኔው መንግስቱ የደም ብዕር ውጤት ለህትመት ሲበቃ ይኸው አታሚ ሁለተኛውን ቅጽ ለማውጣት ደፋ ቀና እያለ ነው። በነፍሰ ገዳዩ ፍቅረ ስላሴ የውሸት ጥራት ሲታጀብ የአረመኔው አገዛዝ ቁንጮዎች ፀሐያችን ወጣች አይነት ጉራ መጀመራቸው በአደባባይ እየታየ ነው። መድረክ አጣበዋል። ኢሳያስ ኢትዮጵያን ይወዳል ይሉናል። ኢሃፓ ጸረ አማራ ነበር፣ ብዙዎችንም ጨረሰ ወዘተ ብለው ይጮሁብናል። የገማ የገለማ ውሸቶችን እያደሱ ለአዲስ ትውልድ ልጅቱን ጥረዋል። ፍስሐ ደስታ በጻፈው ለምሳሌ በዓለም የሰራተኞች ቀን በየቀበሌው የደርግ ታጣቂዎች ከሺ ያላነሱ ሰላማዊ ወጣቶች የገደሉትን አምኖ ይቅርታ በመጠየቅ ፈንታ ለወንጀል ተጠያቂ ተገዳዩን ኢሃፓ ሊያደርግ ሞክሯል። ሌሎች አያሌ ክሶችን በራሱ ላይ ሳይሆን በድርጅቱ ላይ ደርድሯል። ሐቁ ሲፈተሽ ግን እርምጃ ውሰዱ ብሎ በብዙ ሰነዶች ላይ ፊርማው የሚገኘው የዚሁ አውሬ ኮሎኔል ነው። ወያኔ መሳሪያ ያቀበለውና በትግራይ የነበረውን ጦር ወያኔን ተወታርጋችሁ ኢሃፓ ኢሃሰን አጥቆ ብሎ ትዕዛዝ የሰጠው ፍስሐ ደስታ ነው። ካንዴም ሁለቴ ደርግን ከድቼ ለትግራይ ልትታገል ፍቀዱልኝ ብሎ የወያኔ መሪዎችን የለመነውም ይህ ጉድ ነው። ፍስሐ ደስታ በዘረኝነትና በህዝብ ማጥፋት ወንጀል ከነጓደኞቹ ለፍርድ መቅረበት ያለበት እንጂ መጽሐፍ ጽፎ ወንጀሉን ሲቀጥል በዝምታ የሚታይ ባልሆነ ነበር። ይባስ ብሎ ግን ዛፎች የራሳችን ጠማማ እንዲሉ ከነበርን ስኳድ አንድ አባል የሆነ በታኝና አንጃ አይኑን ሳያሽ የፍሳ ደስታን ቅርሻት ውብ ብሎ ሌላ ወንጀለኛ ለሚመራው ሬዲዮ ጣቢያ ቃለ መጠይቅ ሰጥቷል። ከገሙ አይቀር ይግማሙ ይሏል። ወደ ለምን ስንመለስ እነዚህ የወደቀው አገዛዝ ማፈሪያ ቅሪቶች አንድ ወንጀላቸውን ለመደበቅ ሲሆን በድርጅቱ ላይ የሚዘምቱት በሌላ በኩል ደግሞ ሊያንሰራሩ ሲመኙ ጠላት ይሆንልናል ብለው የሚፈሩትን ድርጅት ማጥቃት የሚጥቅድን በየዋሽንግተን ከሚሰበሰቡበት ሬስቶራንት ውስጥ አውጠንጥነዋል። ፍርሃት ነው ምንጩ። ወንጀልን ለማመን አለመፈለግ ነው ምንጩ። ከአመት አመት ራሱን እያጋለጠና በቅሌት አዳፍን የሚመታው ግለሰብ ለምሳሌ ለስልሳ የደርግ ሰለባዎች መገደል ምክንያት መሆኑንና ሌሎችንም ጥፋቶቹን ይህ ድርጅት ስለሚያውቅበት ሀብሎ ዋሹ አፉን ሲከፍት ኢህአፓ ያ ትውልድ ብሎ ማውገዙ ቀንቶት አመታት አልፈዋል። ይህ ታሪክ አበላሽና ሌሎችም ቢሆኑ ላለፉት ጓደኛቸው ላሉት መምህራቸው ለሚመጡ ነብያቸው ሊሆኑ አይችሉም አልቻሉምም። ያለፈውም ያለውም መጪው ትውልድ የሚያወግዘው እንጂ ቆሻሻ ታሪክ እንድበቃ የነበረን የቡከን ህይወት ለመሸፈን ደርጉ የህዝብና ቢወት ድል ቀምቶ ስልጣን ሲይዝ ለሹመት ከአሜሪካ መመለስን ለማስረሳት ለወያኔም ማደርን ለመሰወር የሚጥሩ አሉ። ለዚህም የደም የመስዋዕትነት ሐውልት ሆኖ የቆየውን ድርጅት ማጥቃት ይፈልጋሉ። አልጠፋ ያለው እሳት መጥፋት አለበት በሚል ቅዠትና አላቸውን ያዞራሉ። ያፓ ጠፍቷል ብለው ራሳቸውን ለማሳመን ያጓራሉ። እሳቱን ለማጥፋትም የውሸት ጎርፍን ይለቃሉ። ይህ ነው እየታየ ያለው። እንደሚፈሩትና ሊፈሩትም እንደሚገባ የሚያውቀው ያፓ ደርግ ኢሰፓ ሲያንሰራራ እጁን አጣጥፎ የሚያይ አይደለምና ይታገላቸዋል። ወንጀለኞቹንም ከዚህ በፊት ወያኔ ላይ በማተኮር ቸል ብሎት የነበረውን ትቶ የማጋለጡን ዘመቻ አጠናክሮ የሚቀጥልበት ይሆናል። በብሔረሰብ ድርጅቶች ጀርባ የሚደበቁትን ሳይቀሩ እርቃናቸውን ያስቀራል። ይህ ሊያምኑት የሚገባ ቃል ነው። ሌሎች ደግሞ እንደ አጥሚቲ የየራሳቸውን ጣዖቶች ጠርበዋል። ከርቤና ብርጉድም እያጤሱ ናቸው። ማንዴላ፣ ሌዲ ሊበርቲ፣ ቆራጡ ፕሮፌሰር፣ አዋቂውና አስተማሪው ፕሮፌሰር ወዘተ እያሉ የሌላቸውን ማንነት እያከናነቧቸው ለባሾቹም ባያምርባቸውም በደስታ ተቀብለው ቆጥ ያወጡና ትግሉን ሲበድሉ ቶሽ ረጋበሉ፣ ያልሆነውን ሆነ አትበሉ፣ ተክለ ሰውነትን ህልውና አትስጡ፣ ለበሰ አሸበረቀ ያላችሁት ራቁቱን ነው፣ ግብዝነትን ብልህነት አታድርጉ ሲባሉ ወቃሹን ውጉዝ ከማሪዎስ ወይም ቆሻሻ የነካ እንጨት ያደርጋሉ። ኢህአፓ ጣዖት አንጠርብም አናስጠርብምም በማለቱ ብዙ ችግር ደርሶበታል። ከውስጡ ፈልተው ጣዖት በሉን ያሉትን ሲያሳፍራቸው ብተናና እንጃነትን አቀንቅነው ሊጎዱት ሞክረዋል። አሁንም አላቆሙም። በስተውጭ ያሉት ደግሞ አስመሳይ ታጋዮች፣ ፈሪዎች፣ የወያኔና የባዕድም ቅጥረኞች ብሎም ስለተቸ ያውም እንደነሱ በተራና ጸያፍ የባለጌ ስድብ ሳይሆን በለሆሳስ በስነ ስርዓት እንዳበደ ውሻ ቦጫቂ ጥርሳቸውን ሰደውበታል። ጣዖት ጠረባና አገራድን ትግ አብረው ሊሄዱ የማይችሉ በመሆናቸው የጉልበት በሽተኛን ዳገት ውጣ ማለቱ ስህተት በመሆኑ ባሩድ ሳይሸተው የሚፈረጥጠውን የጦር መሪ ለማድረግ መነሳት በራስ ላይ ጉዳት ማምጣት በመሆኑ የስህተት እርምጃና ተክለ ሰውነት ግንባታን ድርጅቱ ተቃውሟል፣ ወደፊትም ይቃወማል። ወደ ኋላ መለስ ብለን ጣዖት የተጠረበላቸውና ኢህአፓ የተቻቸው መሪና አዋቂ ሰብዮች ዛሬ የት ናቸው ብለን ብንመረምር ድርጅቱ የወሰደው አቋምና እርምጃ ትክክል መሆኑን እንገነዘባለን። ኢህአፓ ሶስት ጨቋኝ አውሬ አገዛዞችን ሳይፈራና ግንባሩን ሳያጥፍ የታገለ በመሆኑ በከንቱ ነጋ ጠባ የሚንጫጩበትን የታሪክ አተላዎችና ነፍሰ ገዳዮች ሊፈራ አይጠበቅም። ተስፋ ያልቆረጠ መነኩሴ ምናኔን ሲሄድ ሴቲቱን ይሰናበታል የሚባልባቸው ናቸውና ይንቃቸዋል። ተንኮለኛን አርቀህ ቅበረው ነውና ግን ሁሌም በዝምታ ያልፋቸው። በኢህአፓ ላይ ዋናው አዝማች ወያኔ ነው። ይህ ለወያኔ አዲስ አይደለም። ገና በናቅፋ ሲመሰረት የጀመረው ነው። እስከ ዛሬም የሚቀጥለው አሁንም ኢህአፓ ጠላቱ በመሆኑ ነው። ድርጅቱን በኩራት ጸረው ያኔ መሆኑን ያምናልና በዚህ ላይ የሚደረግ እሰጣ ገባ የለም። ወያኔ ገና ሲመሰረት ትግራይን የመገንጠል መርሃ ግብር ይዞ ሲነሳና የሸዋ አማራን ሰይጣንነት ያስተማን ይሃፋ ተቃውሞታል። ዛሬ ጸረው ያኔን ብለው የሚምሉ ግን ወያኔ የታጋይ ምሽት ብሎ ሲነሳ በተለይ በአሜሪካ ገንዘብ አዋጪ እንደነበሩ አንዘነጋም። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲፈርምና ሲያስተጋባ ይሃፋ ተቃውሞታል። የዚህ ሀቅነት ግልጽ ሆኖ ሳለ የሚመለከታቸውና ያወገዙትም አስመራ መቀሌ ያመኑት ሆኖ ሳለ በመንግስት ጊዜ ደነቆረ እንዲሉ ደርግ የጋታቸውን ጸረ ይሃፋ ሰት ሁሉ ዛሬም የሚተኩና ድርጅቱ ኤርትራን ደገፈ የሻቢያም ነበር ወዘተ ብለው የሚቀጥፉ ማዘኛዎች አሉ። ወያኔ ይሃፋን በአማራ ትምክህተኝነት ሳይውል ሳያድር ከሶ አባይ ኢትዮጵያ የሚል ቅጽል ለጥፎለት ሊታገለው ተነስተን እንጂ ሻቢያም ይሃፋ ኤርትራ ቀኝ ግዛት ናት አልል አለኝ ብሎ ሊያጠፋ ሊያስጠፋ በተለይ በርካታ ኤርትራውያን በድርጅቱ መሰለፋቸውን ጠልቶ ስለነበር ተነሳ ጣረ እንጂ ዚያድ ባሬም ቢሆን የይሃፋ አባላት ከወጋዴን መመልመላቸውን ተቃውሞና ድርጅቱ ምዕራብ ሶማሊያ የሚባለውን አላውቀልህም ስላለው ተነሳበት አጠቃው እንጂ ሁሉም ድጋፍ የሰጡት አልነበረም። ይህን ሀቅ ለመደበቅ ደርግም ወያኔም ዛሬም ሲጨረጨሩ መታዘባችን አልቀረም። ወያኔ ጸረ አማራ ብሎ ያወገዘውንና ስንቱን ሺህ አማራ ተወላጅ በኢትዮጵያዊ ሰንደቅ አሰልፎ ያታገለውን ድርጅት ዛሬ ጸረ አማራ ብለው ሊያወግዙት የሚጥሩ መኖራቸው ምጸትና ቀቢጸ ተስፋነትን ልጭ አርጎ ያሳየናል። ቅጥፈትና ራስን ማዋረድ ሲነግስ ምን ይሏል? ወያኔ ካንዳንዶቹ ውድቆች የሚሻለው የራሱን ውሸት ራሱ የማያምን በመሆኑ ነው። እሳቱ ጠፋ ሲል ብዙ ጊዜ ቢደመጥም የድርጅቱን ስም አላነሳም ብሎ ቢምልም ወደደም ጠላም ግን እሳቱ ተዳፈነ እንጂ አልጠፋም የሚለውን ያምንበታል። ፍርሃቱም ከዚህ ጋር የተያያዘ ነው። በእጅ የወደቁትን የሀፓ መሪዎችና የቆዩ አባላትን አለፍርድ የረሸነውም ለዚህ ነው። የደርግ ነፍሰ ገዳዮችን ተንከባክቦ ይዞ ባለበት ወያኔ ኢሃፓን አይፈራም የሚሉ ብዙዎች አይደሉም። ነጋ ጠባ ኢሃፓ ጠፍቷል፣ በተለጣፊው የዘቀጠ ቡድን ተተክቷል ብሎ ህዝብን ለማሳመን የሚጥረው ስጋት ስላለው ነው። በተለይ ከቅርብ ጊዜ ወዲህ የወያኔ ውስጣዊ ቀውስ እየተባባሰ በመሄዱና አንዳንድ የውጭ መንግስታት ድርጅቱን ጠጋ ብለውታል የሚል ማንም ያላረጋገጠው መረጃ ደርሶኛል ባይ በመሆኑ መርበትበቱ ጨምሯል። ለቅጥረኞች በጸረ ይሃፋ ዘመቻ ጠንከር ብለው እንዲገፉ ያዘዘ ሲሆን መረጃ የሚለውንና ድርጅቱንና መሪዎቹን ያስጠቃል የሚለውንም ዘርዝሮ አሽክሟቸዋል። በድርጅቱ መሪዎች ላይ የተከፈተውን ለከት አልባ የስም ማጥፋት ዘመቻ ያጤኗል። አሁንም ቢሆን ወያኔ የሚያውቀውና የሚያምነው ሀቅ ብዙሃን ይሃፋን ደጋፊ መሆናቸውን ነው። አሁንም ቢሆን ይሃፋ በህቡ አደራጅቶ ቀውስ ሊከተኝ ይችላል ችሎታም አለው ብሎ ማመኑም የሚደበቅ አይደለም። ለዚህም ነው ጠፋ እያለ የለም አለ ብሎ ራሱን የሚቃረነው። ለሌለ ድርጅት ይህ ሁሉ ጭንቀት፣ ውግዘት፣ ቅጥረኛ ምሁራን አስተማርቶ ተኗል ለማስባል መጣር ባላስፈለገ ነበር። ይሃፋ አለ ተከፋፈለ ደከመ ያሉት ለቀጣይ ሀፍረት ተዳርገዋል። እነገሌን ካመራሩ አባረን እስከማለትም ደርሰው ነበረ። ፍኖተን አልሲሲን ለምነው አሳፈኑና አረፍንም ብለው ነበር። ከንቱ ልፋት መሆኑን ሳይውል ሳያድር መገንዘብ ግን ተገደዱ። የፍኖተ ዴሞክራሲ በሰፊው መደመጥና የሚያካሂደው ቅስቀሳ የራስ ምታትም ሆኖባቸዋል። ይህም ነው ሌላኛው ምክንያት ለጸረ ይሃፋው ዘመቻ መጧጧፍ። ድርጅቱ እንቅስቃሴው በህቡ በመሆኑ ስፋት ጥንካሬው የሚታወቅ ባይሆንም ዳገቱን መውጣት ከጀመረ ግን ቢያንስ 24 ዓመታት ማሳለፉ የሚካድ አይደለም። ወያኔ ስልጣን ሲይዝ ጀምሮ በትጥቅ ትግልም ይህን ጉድ ከኢትዮጵያ ለማስወገድ ዝግጅቱን ቀጠለ አጧጧፈ እንጂ ከወያኔ አልተለጠፈም፣ በወያኔ አልተሾመም፣ ሰላማዊ ህጋዊ እያለ ራሱንም ህዝብንም አላደናገረም። ለኢትዮጵያ አንድነት ግንባር ኢአግ ምስረታ እና ትግልም መሰረት ሆኖ መስዋዕትነትን ከፍሏል። ትግል ሲባል ግን የኢትዮጵያን ህዝብ ጥቅም በማስቀደምና በራሱ ወሳኝነት ነውና ከማንም ተለጥፎ ወይም ለኢትዮጵያ ጣራቶች የመስገድ አማራጭን አልወሰደም። ሊወስድም ይዘቱ እስከዛሬ አልፈቀደለትም። እስቲ አፉን ሞልቶ ይህን የሚል ድርጅት ብቅ ይበልና እንስማው። የኢሃፓሉና እንደ ኤልቪስና ቱፓክ ሞተ አለ ክርክር የሚገባበት አይደለም። የወያኔና መሰሎቹ ጫጫታ ራሱ በቂ መሰከር ነው። አንዳንዶች በፖለቲካው መስክ ምሁር በሉን ቢሉም ማህይም ናቸውና የድርጅቱን ረጅም ዓመታት ህልውና እንደ መርገብ ሊያቀርቡት ይጥሩ ይታያሉ። ድርጅቱ ይህን ሁሉ ዓመታት ያ ሁሉ ሽብርና ጥቃት ደርሶበት ይህ ነው የማይባል ዘመቻን ችሎ ክህደትን ተቋቁሞ የሰርጎ ገቦችን ጥቃት መክቶ አሁንም ህልው ሆኖ መቀጠሉ የሚያስመሰግነው ነው። ስንቱ ድርጅት በሉኝ ባይ በተመሰረተ ባጭር ዓመታት የሚጠበቀውን የ15 ደቂቃ ዝናን ካገኘ በኋላ ከሰመ አለን ብለው ቀፎ የሆኑ ቡድኖች አሉ ከቁጥር የማይገቡ። ኢሃፓ ግን አለው ሲል አፍአዊ ሳይሆን መዋቅሩንና ግዳጁን ጠብቆና ባለው አቅምም እየተንቀሳቀሰ ነው። ለውናው ደግሞ ለመኖር ምክንያት ስታጣ ሌሎችን ለማበሳጨት ኑር በሚል ሳይሆን ማበሳጨቱን ማስመስጋኝ ነው ሲመሰረት የገባውን ቃል ኪዳን ለማክበርና ትግሉንም ከግብ ለማድረስ ነው። የተዋቀረ ሙያተኛ አሰራርን የሚያውቅና ሊያስተምር የሚችል ከትምክህትም ሆነ ጠባብነት መራቅ ያመነበት የሆነ በጉባኤዎችና ስብሰባዎች ራሱን የሚገመግምና ቃል ኪዳኑን የሚያድስ በውጭ አገራት ቢሮዎች ከፍቶ የሚሰራ ለአመታትም ወደ አገር ቤት የሚያስተላልፍ ሬዲዮ በራሱና በአባሎቹ ጥረት የሚያካሂድ ድርጅት ነው። ከሁሉም በላይ ግን ድርጅታዊ ጥቅምን በገፍ ሊያገኝ እየቻለ የአገር ጥቅምን ሉዓላዊነትን መቼም ቢሆን መች አሳልፎ ያልሰጠ ነው። እስቲ ሌሎች ይህን ያክል ታገልን ለማንም ሳንሰግድ ኢትዮጵያን አስቀድመንና ሉዓላዊነቷን አክብረን ይበሉ። ኢሃፓ ዓላማው ድብቅ አልነበረም። መፈክሮቹ ግልጽና ህዝባዊ በመሆናቸው የህዝብን ሙሉ ድጋፍ አግኝቷል። ኢሃፓን በትዝታ መልክ ማቅረብ የሚፈልጉም ቢያንስ የኩራትና የደስታ የቆራጥነትና የጀግንነት ትዝታ መሆኑ አያጠራጥርም። መሬት ላራሹ፣ ስልጣን ለጭቁኑ ህዝብ፣ ዴሞክራሲ ለሰፊው ህዝብ፣ ሉዓላዊነት ለኢትዮጵያ፣ የህዝብ እኩልነት ይረጋገጥ፣ ብሔራዊ ኢኮኖሚ ይገንባ ወዘተ በሚል ታገለ እንጂ የማንንም የግል ሆነ የብዙ አምባገነን ስርዓት ለማምጣት ደሙን አላፈሰሰም። በከሸፈ ፕሮፌሰር በሉኝ ባይ አጋፋሪነት ድርጅቱ ለስልጣን ታገለ ብለው በክስ መልክ ለሚውገረገሩ ትናንትም ዛሬም መልሱ ታዲያ የማንን ጎፈሬ ለማበጠር ነበር የሚል ይሆናል። ትግ ለስልጣን ነው ከጨቋኞች ቀምቶ ህዝብን ወሳኝና ፈላጭ ቆራጭ ለማድረግ። ኢሃፓ ለግል ስልጣን ቢቋምጥ ኖሮማ ከመጣው ጋር እየተሞዳሞደ እንደ ሌሎቹ ለባዕዳን እያደረ የሆነች ስልጣንን ባለቤት ሆኖ በህዝብ ላይ በተጫነ ነበር። ለሀገርና ለህዝብ ብሎ ያካሄደውን ክቡር ትግል ታሪክ ይመሰክርለታል። ከወያኔ ጋር በብሔር ጥያቄ፣ በኤርትራ ጥያቄ፣ በዴሞክራሲ ጥያቄ ያካሄደውም ትግል በጽሑፍ የተፈረ ነው። የመድበለ ፓርቲ ስርዓትን ምንነቱን ብቻ ሳይሆን ቃሉንም ለወያኔ ያስተማረው ኢሃፓ ነው። ማለትም በጸረ ወያኔው ትግል ከተሰማራ ብዙ ዓመት አልፏል። ለአማራውም ለሌላውም የኢትዮጵያ ህዝብ ተቆርቋሪነቱ ደርግ ሲወድቅ ወይም ከ1997 ምርጫ በኋላ የጀመረ አይደለም። ድህነት ወንጀል አይደለም። ገባርነት ያብቃ። መብት ይከበር። የሴቶችና የህፃናት መብት ይከበር። ሙስሊሞች አይበደሉ። ነጻ ትምህርት ለሁሉም መሰል መፈክሮች ያንድ ክፍል ብቻ አልነበሩም። ተራማጅ ወጣቶችስ ረሃብን በማጋለጥ የነበራቸው ሚና የሚካድ ነው? ላባደርና ሰርቶ አደር ስንልም ማንንም ህዝብ የሚያገል አልነበረም። ያላወቁ አይነቁ ነውና እየተነገረ አልሰማ ማለት ራስን የሚያስገምት ነው። እየነገርናቸው እያረጉት ዋዛ ቅሌትን አፍቀረው ውሸታቸው በዛ ማለቱን ብናቆም ምንኛ ደስ ባለን ነበር።